ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በኢትዮጵያዊነት ጽኑ እምነት አለ። የክልል ጥያቄ ብዙ አይበርደንም አይሞቀንም፣ ግን መርህ እንዲኖረው ያስፈልጋል።
በሆሳዕና ከተማ ከጠቅላይ ሚኒስትር አብይ አህመድ ጋር ከተወያዩ የሀዲያ ሕዝብ ተወካዮች ያንዱን ድምፅ ነው የሰማ ነው።
አንድ ሕዝብ መጀመሪያ አገር ካለው ብቻ ነው መንገድ፣ አውሮፕላን፣ እንደዚህ የሚባል ነገር ይፈጠራል። መጀመሪያ አገራችን ኢትዮጵያ መሆኗን፣ ኢትዮጵያን መጠበቅ የሁላችን ስራ መሆኑን አምነን እዚያች ኢትዮጵያ ላይ ቤት ይኑረን፣ መንገድ ይሰራ፣ ሆስፒታል ይሰራ ቢለው ጥያቄ ማስቀጠል እንደምንችል ማስተማር አለበት።
ጠቅላይ ሚኒስትር አብይ አህመድ ናቸው በመድረኩ በውይይቱ ወቅት ከተናገሩት የተወሰደ ነው። የሁለቱም ሙሉ ዘገባ በዕለቱ አብይ ርዕስ ይቀርባል።
ለምሽቱ በዜና ከያዝናቸው መካከል ደግሞ ሰኔ 15 በአዲስ አበባና ባህር ዳር የተፈጸሙትን ጥቃቶች የሚመለከተው ምርመራ እንደቀጠለ መሆኑን የፌዴራል ፖሊስ ኮሚሽነር ጀነራል እንደሻው ጣሰው ለአሜሪካ ድምፅ ተናግረዋል። ኬንያ ዋና ከተማ ናይሮቢ ውስጥ አንድ ትምህርት ቤት የመማሪያ ክፍል ተደርምሶ 7 ተማሪዎች መሞታቸው ተገለጸ። ከ60 የሚበልጡ የዓለም መሪዎች የተሳተፉበት የአየር ንብረት ለውጥ ላይ ያተኮረ ጉባኤ በኒውዮርክ የተባበሩት መንግስታት ድርጅት እየተካሄደ ነው የሚሉትና ሌሎችም አሉ።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮች። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሰኞ መስከረም 12 2012 ዓ.ም ስርጭታችን ጋር አስተናጋጆች አሉላ ከበደና
ቆንጂት ታዬ ነን። ፕሮግራሙን የሚያቀናብረው ንጉሡ ታምሬ ነው። እስከ 4 ሰዓት ድረስ አብረናችሁ እናመሻለን። በቅድሚያ የዕለቱ የዓለም ዜና። ሰኔ 15 2011 ዓመተ ምህረት በአዲስ አበባ እና በባህር ዳር የተፈጸሙትን ጥቃቶች የሚመለከተው ምርመራ እንደቀጠለ መሆኑን የፌዴራል ፖሊስ ኮሚሽነር ጀነራል እንደሻው ጣሰው ለአሜሪካ ድምጽ ተናግረዋል። ምርመራው ዘግይቷል የሚለውም ትክክል አይደለም ብለዋል ኮሚሽነሩ። የተወሰነ ጊዜ ሊወስድ እንደሚችል ይታወቅ እንደነበርም አብራርተዋል። ከሰኔ 15ቱ ጥቃት ጋር በተያያዘ ታስረው ከነበሩ ሰዎች አብዛኞቹ መለቀቃቸውን የገለጹት ኮሚሽነሩ በአሁኑ ሰዓት በእስር ላይ የሚገኙት ሰዎች ቁጥርም ከመቶ እንደማይበልጥ ነው የተናገሩት። ዝርዝሩን በመጽሔት ክፍለ ጊዜ ይዘናል።
ኬንያ ዋና ከተማ ናይሮቢ ውስጥ አንድ የመጀመሪያ ደረጃ ትምህርት ቤት የመማሪያ ክፍል ተደርምሶ 7 ተማሪዎች መሞታቸው ተገለጠ። ሌሎች 57 የሚደርሱ ተማሪዎችም ጉዳት ደርሶባቸዋል። ገልሞ ዳዊት ከናይሮቢ ዝርዝሩን ይዟል።
ዛሬ ጠዋት 1 ሰዓት አካባቢ የደረሰውን አደጋ አስመልክቶ የኬንያ መንግስት ቃል አቀባይ ሳይረስ አጉና እንዲህ ብለዋል።
In total, there were 64 casualties, out of which 7 unfortunately lost their lives, but 54 have been taken to hospital, Kenyatta National Hospital, and that's
still... በአጠቃላይ 64 ተማሪዎች ናቸው በዚህ አደጋ የተጎዱት። ከዚህ ውስጥ 7ቱ በተከሰተው አደጋ ሕይወታቸው አልፏል። 57ቱ ደግሞ በሆስፒታል ሕክምና በማግኘት ላይ ናቸው።
መንግስት በትምህርት ቤቱ ባለቤቶች ላይ ምርመራ ያደረገ መሆኑን ቃል አቀባዩ ተናግረዋል። በሌላ በኩል ደግሞ የኬንያ የህንጻ ግንባታ ጥራት ተቆጣጣሪ መስሪያ ቤት የትምህርት ቤቱ ግንባታ ጥራት እንደሚጎለው ገልጸዋል። በትምህርት ቤቱ ቅጥር ግቢ ተገኝተው የአደጋውን መንስኤ ሲያጣሩ የነበሩ የኬንያ የህንጻ ግንባታ ጥራት ተቆጣጣሪ ቢሮ ዋና ጸሐፊ ሞሰስ ኛኪዮንጎራ የትምህርት ቤቶች መማሪያ ክፍል ግንባታ ጥራትን የሚቆጣጠሩ አካላት አደጋው ከመድረሱ በፊት የህንጻውን ሁኔታ ማጣራት እንደነበረባቸው ገልጸዋል። ሚስተር ኛኪዮንጎራ በትምህርት ቤቱ ቅጥር ግቢ ብዙ ለአደጋው ምክንያት የሆኑ ችግሮችን ማየታቸውን ተናግረዋል። እንደ ግሪጎሳውያን ዘመን አቆጣጠር ባለፈው 2018 ዓ.ም ሰኔ መጀመሪያ አካባቢ ናይሮቢ ሁሩማ በሚባል ሰፈር ያረጀ ህንጻ በተመሳሳይ ሁኔታ ተደርምሶ 3 ሰዎችን ገለዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ።
ገልሞን እናመሰግናለን ከናይሮቢ። ኢትዮጵያ ወደ ጠፈር ሳተላይቶቻቸውን ከላኩ ጥቂት የአፍሪካ ሀገሮች ለመመደብ የምታደርገውን ጥረት እንደቀጠለች ነው። ይሁን እንጂ በዚህ ሳምንት ሊደረግ እቅድ ተይዞለት የነበረው ሳተላይት የማንጠቅ እቅድ እንዲዘገይ ተደርጓል። ሀብታሙ ስዩም ተከታትሎታል።
ቀደም ባለው ቅድ መሰረት ቢሆን ኖሮ መስከረም 2012 ላይ ኢትዮጵያ በታሪኳ የመጀመሪያውን ሳተላይት ማምጠቅ ትችል ነበር። ያቀጠሩ አሁን ለተጨማሪ 4 ወራት እንዲዘገይ ተደርጓል።
የዘገየንበት ምክንያትም እንደምታውቁት አዲስ አበባ ላይ በአሁን ሰዓት ትልቅ ዝናብ አለ። ስለዚህ ይሄ አዲስ አበባ ውስጥ የገነበነውን ኮንትሮል ወይም ትዕዛዝ መስጫ ሙሉ በሙሉ አጠናቀን ቴስት ማድረግ ወይም ማሞከር ስላለብን ጥንቃቄ በተሞላ ብናረጋግጥ ጥሩ ነው በሚል ወደ ፈረንጆች አቆጣጠር ዲሰምበር 17 ዘጌት እንዲል አድርገናል።
ኢትዮጵያ ሳተላይት ልታመጥቅ ነው የሚለው ዜና ከተሰማባቸው ጥቂት ጊዜያት ወዲህ እጅግ አሳሳቢ የመሰረተ ልማት ችግሮቿን ባልፈታችበት ሁኔታ ሳተላይት ለማምጠቅ መሞከሯን ከስተት የቆጠሩትም አልጠፉም። ኢትዮጵያ ህዋ ሳይንስና ቴክኖሎጂ ኢንስቲትዩት ዋና ኃላፊ ዶክተር ሰለሞን በላይ ግን ማምጠቅ አይደለም ስተቱ አለማምጠቅ እንጂ ሲሉ ይሟገታሉ።
አለማምጠቅ ነው እንደውም ትልቁ ስተት ነው ብለን ምናምነው። በርካታ ኢትዮጵያን ማሰልጠን የሚያስችል አቅም ያለው እና ትልቅ ኢንዱስትሪ ነውና የቅንጦት ሳይሆን የእንጀራ የመኖር ነው።
ከ125 በላይ ሰራተኞች ያሉት ኢንስቲትዩቱ ከሳተላይት መርሃ ግብሩ ጎን ለጎን ከፍተኛ መነቃቃትን ባሳየባቸው ያለፉት 3 ዓመታት የቴሌስኮፕና ሳተላይት መቀበያ ግንባታዎችና የመረጃ ማሰባሰብ ስራዎችን ሲሰራ እንደሰነበተም ነግረውናል። የመርሃ ግብሩ ግብ የኢትዮጵያን ብልጽግና ማገዝ ነውም ብለዋል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
ሀብታሙ እናመሰግናለን። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዓለም መሪዎች ስለ አየር ንብረት ለውጥ እየተወያዩ ነው። ዛሬ በኒውዮርክ የተባበሩት መንግስታት ድርጅት ሳይንቲስቶች የአየር ንብረት ለውጥ የሚያስከትለውን መዘዝ ለመቋቋም አስፈላጊ የሆኑትን እርምጃዎች ለማከናወን ጠንከር ብሎ መንቀሳቀስ የግድ መሆኑን ሲያስጠነቅቁ ቆይተዋል። ሙሉ ቀን በሚወስደው ጉባኤ ወደ 60 የሚሆኑ ፕሬዝደንቶችና ጠቅላይ ሚኒስትሮች ናቸው እየተሳተፉ ያሉት። ከሚነሱት ወይም ከተነሱት ነጥቦች መካከልም ከሰልን መጠቀም እየቀረ ታዳሽ የኃይል ምንጮችን ስራ ላይ ማዋል፣ የተፈጥሮ አደጋዎችን መከላከልና ሲደርሱም ምላሽ መስጠት፣ እንዲሁም ለአየር ንብረት ለውጥ እርምጃዎች አስፈላጊ ገንዘብ ምደባ የመሳሰሉት ይገኙበታል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በዚህ ስብሰባ ወይም በዚህ ውይይት ላይ ከሚሳተፉት መካከል በእቅድ ያልተያዙ ቢሆንም በድንገት ብቅ ብለዋል። ፕሬዚደንቱ በውህዳን የሃይማኖት ተከታዮች በተለይ በክርስቲያኖች ላይ የሚደርስ ጭቆናን በተመለከተ ስብሰባ ላይ ተካፍለው ከዚያም ከፓኪስታን፣ ከግብጽ፣ ከደቡብ ኮሪያ፣ ከፖላንድ፣ ከኒውዚላንድ እና ከሲንጋፖር መሪዎች ጋር ለየብቻ እንደሚወያዩ ነው የተዘገበው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴረዥ ስለ አየር ንብረት ለውጥ ጉባኤ ትልቅ ቦታ አጉልተው ሲናገሩ ቆይተዋል። ከመሪዎች የሚጠበቀው ቆንጆ ንግግር ሳይሆን ተጨባጭ እቅድ ነው ሲሉም አሳስበዋል። የዛሬው ጉባኤ ከመከፈቱ አስቀድሞ የመንግስታቱ ድርጅት በዓለም የሜቴሮሎጂ ወይም የአየር ሁኔታ ድርጅት የተጠናቀረ ሪፖርት ይፋ አድርጓል። የካርቦን ብከላ፣ የባህር ጠለል ከፍታ፣ የዓለም የአየር ሙቀት እየተባባሰ መሆኑንና የበረዶ ንጣፎችም እየሳሱ መሆኑን ነው ሪፖርቱ ያስጠነቀቀው። በዚህ ጉባኤ ላይ መወሰድ ከሚገባቸው እርምጃዎች ዙሪያ እየተነጋገረ ባለው የመሪዎች ጉባኤ ስዊድናዊቱ የአየር ንብረት ጥበቃ ተሟጋች ወጣት ግሬታ ተንበርግ የዓለም መሪዎችን አጥብቃ ወቅሳቸዋለች። በዓለም የአየር ግለት ምክንያት ሰዎች እየሞቱና እየተሰቃዩ ሳለ እናንተ ግን የያዛችሁት ባዶ ቃላት ማንጋጋት ነው ስትል ወቅሳቸዋለች። የወጣቶች የአየር ንብረት ንቅናቄ ያቀጣጠለችው ግሬታ እንዳለን የምንደመሰስበትን ጎዳና ተያይዘን ሳለን እናንተ የምታወሩት ስለ ገንዘብ ነው ስትል አክላ ወቅሳቸዋለች። ስለተደቀነው አደጋ ሳይንስ ላለፉት 30 ዓመታት በግልጽ እያስታወቀ ቢሆንም መሪዎች ግን አሁንም በቂ እርምጃ እየወሰዳችሁ አይደለም ስትልም ድምጿን አሰምታለች። የ16 ዓመቷ ታዳጊ ኒውዮርክ ላይ የተሰበሰቡትን ከ60 በላይ ፕሬዚደንቶችና ጠቅላይ ሚኒስትሮች አሁን ወጣቱ አይለቃችሁም፣ አሁኑኑ እዚችው እርምጃ እንድትወስዱ ነው የሚፈልገው፣ ወደዳችሁም ጠላችሁም ደግሞ ለውጥ አይቀርም ስትል አስጠንቅቃለች።
አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
ቆንጂት ታየነን። በዓለም ዜና የጀመረው ፕሮግራማችን በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ድረስ ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት የምናስቀድመው የዕለቱን አብይ ርዕስ ይሆናል። አሉላ
ከዚያ በፊት ግን ቆየት ብለው ከሚሰሙት ቅንብሮች አንዱን ለቅምሻ እንበል።
እንግዲህ በድርጅቱ በቀን በተማሪ 14 ብር ሂሳብ ነው የሚታሰበው። ይህን ለ300 ሺህ መምታት ነው እና ስለእነዚህ ልጆች እንግዲህ አንድ እናት ለ30 ተማሪዎች ሬሾ የሚወጣው ወደዚህ ኦልሞስት 10 ሺህ የሚሆኑ እናቶች ተለይተዋል። ስልጠና ወስደዋል። በራሳቸውን ካፓሲቴት እያደረጉ ነው የምገባውን ለማካሄድ። ተቀጣሪ አይደሉም እነሱ ይከፈላቸውን። በማህበረት ነው የሚደራጁት። በማህበር ተደራጅተው ነው ምግቡን የሚያቀርቡት።
የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ምክትል የቢሮ ኃላፊ አቶ ዘላለም ሙላቱ ናቸው። አዲስ አበባ መስተዳደር በዘንድሮ የትምህርት ዓመት ከመዋለ ሕጻናት እስከ 8ኛ ክፍል ለሚገኙ 300 ሺህ ሕጻናት የቁርስና የምሳ መመገብ ፕሮግራም በመስከረም ወር መጨረሻ ለመጀመር ዝግጅቱን መጨረሱን አስመልክቶ ከተሰጠ መግለጫ የተወሰደ ነው። በሁለተኛው አጋማሽ ይቀርባል። አሁን ወደ ዕለቱ አብይ ርዕስ።
በኢትዮጵያዊነት ጽኑ እምነት አለን ሲሉ በትናንትናው ዕለት በሆሳዕና ከተማ ከጠቅላይ ሚኒስትር አብይ አህመድ ጋር የተወያዩ የሀዲያ ህዝብ ተወካዮች ተናገሩ። የመርህ መኖርን አስፈላጊነት አጽንኦት ሰጥተው የተናገሩት ተወካዮች አገራዊው ለውጥ ከዚህ ቀደም የተፈጸሙ ናቸው ያሏቸውን ስህተቶች ለማረም እንደሚረዳም አመልክተዋል። ጠቅላይ ሚኒስትር አብይ በበኩላቸው ከህዝቡ ዘንድ የተነሱ የመሰረተ ልማት ነክና ሌሎች ጥያቄዎች በጥናት እንደሚፈቱ ገልጸው አቅጣጫ ማስቀመጣቸውን ገልጾ የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተከታዩን አድርሷል።
የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የሀዲያ ዞን ጉብኝታቸው በሆሳዕና ከተማ ደማቅ አቀባበል ነበር ያስተናገደው። አቀባበል ከተደረገላቸው በኋላም ጠቅላይ ሚኒስትር አብይ አህመድ የህዝብ ተወካዮች ናቸው ተብሎም ወደ መሰብሰቢያ አዳራሽ ከገቡ ተሳታፊዎች ጋር ውይይት አድርገዋል። በውይይቱ ወቅትም የተለያዩ ጉዳዮች በምሁራዊ ለዛ በሰከነ ስሜት የቀረቡ ሲሆን ጠቅላይ ሚኒስትርም ምላሽ ሰጥተውባቸዋል። በደቡብ ክልል የክልልነት ጥያቄዎች በስፋት ሲነሱ መቆየታቸው የሚታወቅ ሲሆን ጥያቄውን ካነሱ ዞኖችም ውስጥ የሀዲያ ዞን አንዱ ነበር። የጥያቄያቸው መነሻና ሀሳቤ ግን ተነጥሎ ለብቻ ክልል መሆን ማዕከል ያደረገ ሳይሆን ዞኑ ቀድሞ የነበራትን ማዕከላዊነትን መሰረት ያደረገም ነበር። ጥያቄውን በተመለከተም ለጠቅላይ ሚኒስትር በክልሉ በአንድነት የመኖር ፍላጎት እንዳላቸውም ገልጸውላቸዋል። ህዝብ ወክለው አዳራሽ የተገኙ አቶ ማርቆስ ሌላጎ ተናግረዋል።
በኢትዮጵያዊነት ጽኑ እምነት አለ። የክልል ጥያቄ ብዙ አይበርደንም አይሞቀንም፣ ግን መርህ እንዲኖረው ያስፈልጋል።
የአዲያ ህዝብ የቆየ ልምድና እሴቱን በማጠናከል ጥያቄዎቻቸውን በሰላማዊ መንገድ ማቅረብ እንደሚቀጥሉም ለጠቅላይ ሚኒስትሩ አረጋግጠዋል። በአገሪቱ አለ የሚሉትን አገራዊ ለውጥ እንደሚደግፉና ለውጡ ከዚህ በፊት የተፈጸሙ ስህተቶችን ለማረም እንደሚያስችላቸውም ተናግሯል። በውይይቱ ወቅት ከተነሱ ጥያቄዎች መካከል የስራ አጥነትና የመሰረተ ልማት ችግር እንዲሁም በግብርና ምርቶች ላይ እሴት መጨመሪያና ማቀናበሪያ አግሮ ፕሮሰሲንግ ፋብሪካ አለመኖሩን ጠቅሰው እንዲገነባላቸውም ጠይቀዋል። ከዚህ በተጨማሪም የጤና ባለሙያ መሆናቸውን የሚናገሩት ወይዘሮ አጀቡሽ ዋልቀቶም በጤና ተቋማት ውስጥ ያሉ የህክምና መሳሪያዎች እጥረት እንዲፈታ ነው የጠየቁት።
ሪፈራል ሆስፒታል ላይ በትንሹ ሲቲስካን ማሽን የለን። አይደለም ሪፈራል ሆስፒታል ማሆን ብቻ አይደለም፣ እስከ ዛሬ ድረስ የተለያዩ በሽተኞችን ርቀት ያለውን ኪሎ ሜትር እያጓዝን ነው ህክምና እያገኘን ያለ ነው። ስለዚህ በጥቂቱ እንኳን ሲቲስካን ማሽን በሌለበት ነው የሀዲያ ህዝብ ረዥም አመት ጤናውን በአግባቡ መጠቀም ሳንችል ጤናችንን እያጣናለን።
ሀዲያዎች የመደመርን እሴት በተግባር ያስተማሩ ህዝብ ናቸው ያሉት ጠቅላይ ሚኒስትር አብይ አህመድ አሁን ተቀዳሚ ተግባር መሆን ያለበት ኢትዮጵያን ማቆየት ነው ብለዋል።
ኢትዮጵያን የማስቀጠል የትውልድ ኃላፊነት ዛሬም እንደ ትላንቱ በእኛ ላይ የወደቀ በመሆኑ ይህንን ታላቅ ኃላፊነት ለማሸጋገርና በምንም የማትተካዋን ኢትዮጵያ ለትውልድ ለማሸጋገር በኑሮ በተግባር ላረጋገጠው የሀዲያ ህዝብ ያለኝን ክብርና አድናቆት ልገልጽላችሁ እፈልጋለሁ።
ሀዲያዎች የመደመር ሂሳብና ፍልስፍና ማሳያ ናችሁ ስልም ተደምጧል።
የሀዲያ ከከምባታ፣ ከወላይታ፣ ከጉራጌ፣ ከስልጤ፣ ከሀላባ፣ ከየም፣ ከጠንባሮ፣ ከዶንጋ እንዲሁም ከኦሮሞ ህዝቦች ጋር ተጎራብቶ ተዋልዶ ተዋዶ ተስማምቶ መኖር የቻለና መደመርን እንደ አዲስ የምናስተምረው ሳይሆን በታሪክ ያስተማረን ታላቅ ህዝብ ነው።
በአካባቢው ፖለቲካ ውስጥ ስማቸው ከፍ ብሎ የሚነሳላቸው ሁለቱን የጴጥሮስ ልጆችን ስም ሳያነሱ ማላለፉም ጠቅላይ ሚኒስትሩ በዛቢ ጴጥሮስ በተልእኮ አፈጻጸም በቆራጥነትና በጀግንነቱ እምብዛም ሰላማዊ ትግል ባልተለመደባት የኢትዮጵያ ፖለቲካ ውስጥ ፓርቲ አቋቁመው ከ20 ዓመታት በፊት ትግል ያደረጉት ፕሮፌሰር በየነ ጴጥሮስን ደግሞ በሰላማዊነታቸው ስማቸውን አንስተው አድንቀዋል። ይህ ማንነት ታዲያ የሚመነጨው ከአዲያ ህዝብና ጥንታዊ ባህላቸው ነው በማለት ምስጋናቸውንም ችሯል።
ሁለቱ የጴጥሮስ ጀግኖች ይህን ሰላም የተማሩት ትራጎ ከሚባለው የሀዲያ ጥንታዊ ባህልና የግጭት አፈታት ስርዓት መሆኑ ጀግኖቹ ከጀግና ህዝብ የተወለዱ ስለሆነ መጀመሪያ ጀግናውን የሀዲያን ህዝብ ማመስገን ተገቢ ይሆናል።
አገርን ለማሻገር እንደ ሀዲያዎቹ ንግስት ሌኒ ከሰፈር መሻገር ያስፈልጋል ያሉት አብይ አህመድ ህዝቡ በክልሉ ባንድነት ለመቆየት ያነሱትን ሐሳብና ያላቸውን ምውቀት አድንቀዋል። ጠቅላይ ሚኒስትሩ ህዝብ ላሳየው ጨዋነትና ሰላም ወዳድነትንም መንግስት ታላቅ አክብሮት አለውም ብሏል።
አንድ ህዝብ መጀመሪያ አገር ካለው ብቻ ነው መንገድ፣ አውሮፕላን፣ ኢንዱስትሪ የሚባል ነገር ይፈጠራል። መጀመሪያ አገራችን ኢትዮጵያ መሆኗን ኢትዮጵያን መጠበቅ የሁላችን ስራ መሆኑን አምነን እዚያች ኢትዮጵያ ላይ ቤት ይኑረን፣ መንገድ ይሰራ፣ ሆስፒታል ይሰራ ቢለውን ጥያቄ ማስቀጠል እንደምንችል ማስተማር አለባቸው። ቢያንስ እንዴት ነው በእኩል ደቡብ ውስጥ ያሉ ህዝቦች መንገዱም፣ ኢንዱስትሪያል ፓርኩም፣ ዩኒቨርሲቲውም፣ ልማቱም እኩል ደርሷቸው እንደ ኢትዮጵያ የሚታዩት የሚል ቢገር አጀንዳ አንስተን አይ ይሄ ጉዳይ ሊመለስ የሚችለው ክልል ሁለት ከሆነ ነው ሶስት ከሆነ ወደሚል ብንሄድ ችግር አልነበረው። እኛ የምንነሳውም ከማፍረስ ለጊዜያዊ ብልጠትና ትርፍ የሚሰራ ማንኛውም ነገር ጥፋት።
ከህዝቡ ዘንድ የተነሱ የልማትና የመሰረተ ልማት ጥያቄዎች የአገሪቷን አቅም ከግምት ባስገባ ሁኔታ በጥናት እንደሚፈታም ነው የተናገሩት። መሰረተ ልማቶችን በተመለከተም ለተነሱ ጥያቄዎች ጠቅላይ ሚኒስትር አብይ አህመድ ከእሳቸው ጋር የተጓዙት የጤናና የግብርና ሚኒስትሮች እንዲሁም የኢትዮጵያ መንገዶች ባለስልጣን ኃላፊዎች ጥናት በማድረግ ለጥያቄዎቹ ምላሽ እንዲሰጡ አቅጣጫ አስቀምጠዋል። ጠቅላይ ሚኒስትር አብይ አህመድ በደቡብ ክልል በሚገኙ የተለያዩ ዞኖች ተገኝተው በተቀራረበ ጊዜ ከህዝቡ ጋር ሲወያዩ ይሄኛው ሶስተኛቸው ነው። ለአሜሪካን ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታንን ለዘገባው እናመሰግናለን። ተከታዩ ደግሞ ወደ ምስራቅ ኢትዮጵያ ይወስደናል። በድሬዳዋ ከተማ ከቅዳሜ ምሽት አንስቶ ዳግም ባገረሸ አለመረጋጋት አንድ የከተማይቱ ነዋሪ ሕይወት ማለፉን ያስተዳደሩ የኮሚኒኬሽን ጉዳዮች ቢሮ አስታወቀ። አንዳንድ የከተማይቱ ነዋሪዎች ታዲያ የሟቾችን ቁጥር 3 ያደርሱታል። ከተማዋ በዛሬው ዕለት መረጋጋት እንደታየባትና የንግድ ተቋማትም ተከፍተው አገልግሎት መስጠት መጀመራቸውን ጠቅሶ ከተማይቱን ተዘዋውሮ የተመለከተው ዘጋቢያችን አዲስ ቸኮል ተከታዩን አድርሶናል።
ድሬዳዋ ቅዳሜ ምሽት ጀምሮ ትላንትና እስከ ከሰዓት በቀጠለው ግጭት አንድ ሰው ሞቶ ቁጥራቸው በውል ያልታወቁ በርካታ ነዋሪዎች መቁሰላቸውን መንግስት አስታወቀ። የእንቁጣጣሽ ዕለት ምሽት በግለሰቦች ግጭት የተጀመረው ረብሻ በተጠናና በታቀደ በሚመስል መልኩ እንዲስፋፋ መደረጉን ነው የመንግስት ኮሚኒኬሽን ጉዳዮች ቢሮ ተወካይ ኃላፊው አቶ ሚካኤል እንዳለ የሚገልጹት።
በድሬዳዋ አስተዳደር በቀበሌ 06 አስተዳደር ስር ልዩ ስሙ ቀፊራ፣ ደቻቱና አምስተኛ ተብሎ በሚታወቁ አካባቢዎች በህብረተሰቡ መካከል ሁከትና ግጭት ተፈጥሯል። የግጭቱ መነሻ በሚመለከታቸው አካላት ጠራ ያለ ቢሆንም እስካሁን ባለው መረጃ በቅጽበታዊ መነሻው ነው የተገኘው መረጃ የአዲስ አመት የዋዜማ ዕለት በመዝናኛ ቦታ በወጣቶች መካከል በተፈጠረ አለመግባባት የተነሳ ጸብን በተደራጀና በተጠና በሚመስል መልኩ ወደ መንደሮች አስፋፍቶ ከግጭቱ ጋር ምንም ግንኙነት የሌላቸው ነዋሪዎች ንብረት ወደ ማውደም እና ወደ መዝረፍ የተሸጋገረበት ሁኔታ ተፈጥሯል። ጸቡ የተፈጠረበት አካባቢ ወደ መደበኛ የዕለት ተዕለት እንቅስቃሴ ተመልሶ የነበረ ቢሆንም መስከረም 10 2012 ቅዳሜ ማምሻውን በተጠቀሰው ስፍራ በድጋሚ ሁከትና ጸብ ተቀስቅሷል። በተለይም በትናንትናው ዕለት ጸረ ሰላሞች ግጭቱን ወደ ሌሎች አካባቢዎች እንዲስፋፋና የብሔርና የሃይማኖት መልክ እንዲኖረው ለማድረግ ያደረጉት ጥረት በሰላም ወዳድ ነዋሪዎቻችንና በጸጥታ ኃይሉ ቅንጅት ሳይሳካ ቀርቷል።
በእለቱ በኮኔልና አካባቢ የሚገኙት የኢትዮጵያ ንግድ ባንክና የብራን ባንክ ቅርንጫፎች ላይ እንዲሁም የግለሰብ መኖሪያ ቤቶች፣ የንግድ ተቋማት፣ መድኃኒት ቤቶችና ቢላል የተባለ ሆስፒታል ላይ የዘረፋ ሙከራ ተካሂዷል። የቢላል ሆስፒታል ጥበቃ የሆኑት ወይዘሮ አና ነጋሽ እንዲህ ይላሉ።
በትላንትናው ዕለት ከቀኑ 7 ሰዓት አካባቢ ላይ መጡ ብቻ ድንጋይ የተወራወሩ መጀመሪያ በድንጋይ ነበር የተወራወሩ የመጡት። እዛም በወንጭፍ መስኮቶቹን መቱ። እዛኛ ይህን በሩ ልንዘጋ ስንል ገፍተረው አንደኛ ጓደኛዬ ተበቃ በቦክስ በመምታት በሩን በርግደው ገቡብን። ሆስፒታል አይመታም ሆስፒታል አይዘረፍም የዝም መገልገያ ነው እንጂ ሆስፒታል አይጎዳም በማለት ግራቸው ላይ ወድቀን በሰላም መንገድ እንድንሸኛቸው አድርገናቸዋል። መስታወት ተሰብሯል ወደ ሁለት መስበዝ ይበኩል ኮምፒውተራችንን አንዱ ኮምፒውተር ተሰብሯል በሮች ሊፍቱን በሩን ገንጥለውታል። በሩን ለመሰቅ ነበር አገባባቸው የአብዱረሺድ ቢሮ አለ ገንዘብ የሚቀመጥበት እሱን ለመገንጠል ሲሞክሩ እኔ ያስፋቸው በቃ በእንደዚህ በግፊያ በመሃል በቃ እንደዚህ እየተወጣጠረን እየተመታንም ያንን የመከት ነው ማለት እንችላለን።
የብርሃን ባንክ ኮኔል ቅርንጫፍ ስራ አስኪያጅ የሆኑት አቶ አንባቸው ገብረጻድቅንም አነጋግረናቸው ነበር።
ትላንትና ወደ 6 ሰዓት አካባቢ ነው ባንኩ በርግጥ እሁድ ስለነበረ ዝግ ነበር። 6 ሰዓት ላይ በነበረው ያው አንዳንድ ግርግር በፊት ለፊት የሚታየው የባንኩ መስታወት ሙሉ በሙሉ ዳሜጅ ሆኗል። ድንጋዮች ወደ ውስጥም አልፈው ስካነራችንን ከጥቅም ውጭ አድርጎብናል። እንደገናም ደግሞ ካውንተሩንም አንድ ፓርት ሰንጥቆታል። ከሞላ ጎደል እንግዲህ የደረሰው ነገር ይሄ ነው። ጥበቃዎቹ ላይ ፍርሃት ነበር፣ ስጋትም ነበር። መሳሪያ ነበራቸው፣ ለነገሩ አልተጠቀሙበትም፣ ያው ሸሽተዋል። ከዛ በኋላ የመከላከያና የፌዴራል ፖሊስ መጥቶ አካባቢውን ሊያረጋጋው ችሏል።
ከዚህ ባሻገር አዲስ ከተማ አካባቢ የሚገኘው የተክለ ሃይማኖት ቤተክርስቲያንንም ለማቃጠል ሙከራ እንደነበረ የመንግስት ኮሚኒኬሽን ጉዳዮች ቢሮ ተወካይ ኃላፊ አቶ ሚካኤል እንዳለ ይናገራሉ። ከቅዳሜ ምሽት አንስቶ በእለቱ ተከስቶ የነበረውን ድርጊት የመጋላ ሰፈር ነዋሪው አቶ ዮሴፍ እንዲህ ገልጸዋል።
ከፊራ በሚባለው ያው እና ወጣቶቹም እዛ ጋር ነው የሚበዙት እና አብዛኛው ስራ አጥ ነው፣ ይህ ስራ የሌለው ነው እና እነዛን በመጠቀም በዛ ያስገቡና ድንጋይ ያስወረውራሉ የመጀመሪያው። ከዛ ድንጋይ ወረወሩ፣ የተወሰነ የሰፈር ሰውም አባረራቸው ወጡ። ከዛ በንጋታው ጠዋት ቁጥራቸው በቃ መቁጠር አችልም፣ ግምትም መገመት አችልም፣ በጣም ብዙ ናቸው። በጣም ብዙ ሆነው በዚህ በአምስተኛ በፊት ለፊት አለ አምስተኛ በሚባል ቀፊራ በሚባል ኮኔል በሚባል እነዚህ ሶስቱ የኛ አዋሳኞች ናቸው። የደቻቱና የመጋላ አዋሳኝ ናቸው። ሊገቡ ሞከሩ። የተወሰነ ቦታ ከፖሊስ ጋር ሆነን አቆም ናቸው። ከዛ በኋላ ግን መዝረፍ ተጀመረ። እዛ አዳ አዲስ ከተማ የሚባል አለ፣ እዛ ላይ እሱን ተክልዬ ቤተክርስቲያን ማለት ነው ሊያቃጥሉ እዚህ እየተወራወርን እኛ እዚህ እየተከላከልን እያለ እዛ ተጀመረ። ከዛ የተኩስ ድምፅ እንሰማ ነበረ፣ ብዙ ነገሮች እንሰማ ነበረ። በጣም በጣም ኃይለኛ ነበረ። ከዛ እነሱም ተመልሰው ቤተክርስቲያኗ ደውል ስትደውል ሄደው አጠቁና መለሷቸው።
አቶ ያሲን ሙክታር የተባሉ የአምስተኛ ሰፈር ነዋሪ በበኩላቸው የጸጥታ ኃይሉን ኃይል አጠቃቀም ተችተዋል።
እዚህ ጋር የነበረው ሁኔታዎች በጣም አሳዛኝ ነው፣ በፖሊሲ ደረጃ ማለት ነው። እዚህ ጋር የቦምብ ሁሉም የራሱ ኃላፊነት የነበረውን የፈጠረውን ቃለ መሐላ ቀድሞ ማለት ነው በስራ ረድፉ ላይ ምንም ቃለ መሐላውን ጥሷል። ሁሉም የጭስ ቦምቡን እንዴት እንደሚጠቀም ቼክአፕ ነበር ያደረገው እንጂ ህብረተሰቡን ለመበተንና ጸጥታ እንዲሰፍን ለማድረግ አይደለም። ካቢኔዎች ችግር፣ የድሬዳዋ አስተዳደሮች ለውጡም ላይ ደግሞ ጫና ማድረግ ያዙት ህዝቡ ህብረተሰቡ ላይ ወርዶ እንዳልሰሩ የዚህ ሁላ ተጠያቂ እነሱ ናቸው ለጠፋ ህይወት ለዚህ ሰው።
አቶ ያሲን የሟቾች ቁጥር 3 መሆኑንም ይናገራሉ። ፖሊስ የእንቁጣጣሽ ሰሞን ተፈጥሮ በነበረው ግጭትና ዘረፋ ተሳታፊ ናቸው ያላቸውን 32 ተጠርጣሪዎች በህግ ቁጥጥር ስር አውሎ ክስ መመስረቱንና በትላንትናው ዕለት ግጭትና የዘረፋ ሙከራ ተሳታፊ ናቸው የተባሉ ሌሎች 22 ተጠርጣሪዎችን በቁጥጥር ስር መዋሉን አቶ ሚካኤል አስታውቀዋል። በዛሬው ዕለት ከተማዋ አንጻራዊ ሰላም የሚታይባት ሲሆን የግጭትና ዘረፋ ማዕከል የነበሩት ቀፊራ፣ ደቻቱ፣ መጋላና ኮኔል አካባቢዎች በቀድሞ ደረጃ ባይሆንም የንግድ እንቅስቃሴዎቻቸውን ጀምረዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን ከድሬዳዋ እናመሰግናለን። ቀጣዩ ዘገባ ደግሞ ወደ ባህር ዳር ይወስደናል። ላለፉት 7 ቀናት ሲያካሂዱት የቆዩትን ጸሎተ ምህላ ያጠናቀቁት በአማራ ክልል የተለያዩ ከተሞች የሚገኙ ምዕመናን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ላይ ይፈጸማሉ ያሏቸው ጥቃቶች እንዲቆሙ ጠይቀዋል። ጠቅላይ ሚኒስትር አብይ አህመድ የቤተ ክርስቲያኗን አንድነት ለማምጣት ያደረጉትን አስተዋጽኦ ያደነቁት የባህር ዳር ሀገረ ስብከት ሊቀ ጳጳስ አቡነ አብርሃም በዚህ ረገድ ያደረጉትን አስተዋጽኦ እንዲቀጥሉና አሁንም ቤተ ክርስቲያኗን እንዲታደጉ መልእክት አስተላልፈዋል። አስቴር ምስጋናው ከባህር ዳር ተጨማሪ ይዛለች።
ሰላም ኢትዮጵያ፣ ሰላም ለሀገራችን። ትላንት በባህር ዳር ከተማ የተካሄደው ሰልፍ በተለያዩ ከተሞች ባሉ አብያተ ክርስቲያናት ሲካሄድ የቆየው ጸሎተ ምህላ በአደባባይ የተጠናቀቀበት ነው። ቁጥሩ እጅግ ብዙ የሆነ የባህር ዳርና አካባቢዋ ምዕመናን ባንዲራዎችን፣ የተለያዩ መፈክሮችንና ዝማሬዎችን በማሰማት በቤተ ክርስቲያን ላይ እየደረሰ ያለውን ጥቃት በአፋጣኝ እንዲቆም ጠይቋል። በስነ ስርዓቱ ያነጋገርኳቸው ይህንን ነው ያንጸባረቁት።
ፈንታውን ፈቃድ ይባላለሁ። እዚሁ ባህር ዳር ነው የምኖረው። ጊዜም ቤተ ክርስቲያን ጠዋት ማታ ምህላ ላይ ጸሎት ላይ ንቻለችው ለዓለም ትጸልያለች። እዚህ አደባባይ ወጥታ መጸለይ አይጠበቅባትም። ያንን ለማድረግ ግን ከመከረው ጽናት የተነሳ በአዋጅ ምህላ ተይዞ ጸሎት ላይ ቆይተናል። አሁን ግን በዋናነት የተወጣበት ትልቁ ምክንያት በአደባባይ ምን ያክል ውስጣችን ድረስ ዘልቆ የተሰማን ስቃይ መኖሩን ዓለም እንዲያየው ነው። ይሄ ደግሞ በሃይማኖት የመጡ ነገሮች ለዘመናት ከዮዲት ጉዲት ጀምሮ በግራኛ አህመድም ሌሎችም ዘመናት ቤተክርስቲያን ተፈትናለች። አሁን ግን በዚህ ዘመን እንከባበር እያልን አንድነት እንኖር እያልን ሰው በሃይማኖት የፈለገውን ይከተል በሚባልበት በዚህ ዘመን ምዕመናን በጣም እየተሳደዱ ቤተክርስቲያንም እየተቃጠለች እየነደደች ስለሆነ አቤት ለማለት ነው የተወጣው።
ተዋቸው ውቤ ይባላሉ። የወጣቶች አስተባባሪ ነኝ። እችን ቤተክርስቲያን እንዳያጠፋብን ለኢየሱስ ክርስቶስ ምህላ እያቀረብን 7 ቀን ቆይተናል። በ7ኛው ቀንም የምህላው ማጠቃለያ እዚህ ላይ ሆኗል። ግን ከዛም በተጨማሪ ሰላማዊ ሰልፍ በዚህ በዓለማዊ አተያዩ መንግስትና ሌሎቹ ይሄ የዓለም አረዳድ ያላቸውም እንዲረዱን እንፈልጋለን። ስለዚህ ለእግዚአብሔርም ጥያቄ ያለን ለዓለም ሰዎችም መልእክታችን ከኛ ጋር እንዲቆሙ መልእክት እያስተላለፍን ያለ ነው።
በዚሁ ስነ ስርዓት ላይ መልእክት ያስተላለፉት የባህር ዳር ሀገረ ስብከት ሊቀ ጳጳስ አቡነ አብርሃም በጠቅላይ ሚኒስትር ዶክተር አብይ አህመድ ቤተ ክርስቲያኗን አንድነትና ክብር ለመመለስ የተደረጉ ጥረቶችን አድንቀው ይህ ጥረታቸው እንዳይቀጥል የሚጥሩ ኃይሎች ካሉ ከጎናቸው እንቆማለን ሲሉ ተናግረዋል።
ይህችን ታላቅ ቤተ ክርስቲያን ስሟን፣ ዝናዋን፣ ሀገራዊነቷን፣ ፍቅሯን፣ ባለውለታነቷን በየትኛውም መድረክ በየትኛውም አጋጣሚ የኢትዮጵያ ቤተ ክርስቲያን ሀገር ናት ሲሉ አንጸባርቀዋል። የተለያየው ሲኖዶስ አንድ እንዲሆን የበኩላቸውን ከፍተኛ አስተዋጽኦ አድርገዋል። በራሳቸውም በግል አየራቸው ከሰሜን አሜሪካ እስከ ኢትዮጵያ ይዘውን መጥተዋል። ያ ተወዳጅነት እስከ መጨረሻው እንዲቀጥል በጀመሩት ጅምር እንዲጓዙ ቅድስት ቤተ ክርስቲያን መልእክቷን ታስተላልፋል። ምናልባት ይህ አነጋገራቸው፣ ይህ መልካም ጉዟቸው አልመቻቸው ብሎ የሚጎራብጧቸው ካሉ እኛም ከጎናቸው ተሰልፈን ጽዋውን አብረን እንጠጣለን።
ቤተ ክርስቲያን የአንድ ብሔር ብቻ አይደለችም ያሉት ሊቀ ጳጳሱ ቤተ ክርስቲያን ብሔር የላትም፣ በመሆኑም በኢትዮጵያ ኦርቶዶክስ ቤተ ክርስቲያን ላይ እየደረሰ ያለውን ጥቃት የሌሎች ሃይማኖት ተከታዮች በዝምታ ማየት እንደሌለባቸው ገልጸዋል።
ክርስቲያኑ ብቻ ሳይሆን መጮህ ያለበት እንደ ጥንቱ እንደ ጠዋቱ ሙስሊሙም አብሮ ስለ ኢትዮጵያ ቤተ ክርስቲያን ሊጮህ ይገባል። ፕሮቴስታንቱም አብሮ ስለ ኢትዮጵያ ቤተ ክርስቲያን ሊጮህ ይገባል። በፍቅራችን በአንድነታችን ሀገርን እንደ ሀገር ሃይማኖትን እንደ ሃይማኖት ሁላችንም አክብረን መያዝ ከኛ ይጠበቃል።
በባህር ዳር ከተማ የተካሄደው ሰልፍ ባለ 12 ነጥብ የአቋም መግለጫ በማውጣት ተጠናቋል። በአማራ ክልል ከ28 በላይ በሚሆኑ ከተሞች ሰልፍ የተካሄደ ሲሆን በሁሉም ቦታዎች ያለምንም የጸጥታ ችግር ተጠናቋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባው እናመሰግናለን። ተከታዩም አድማጮች ከዚሁ ርዕሰ ጉዳይ ጋር ያቆየናል፣ ወደ ወሎም ይወስድናል። በአብያተ ክርስቲያናት በሃይማኖት አባቶችና የእምነቱ ተከታዮች ላይ የሚደርሰው ጥቃትና መሳደድ ይቁም የሚሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ተከታዮች በሰሜን ሸዋ፣ ደቡብና ሰሜን ወሎ ዞኖች በሚገኙ ከ20 በላይ ወረዳዎች በትላንትናው ዕለት ትዕይንተ ሕዝብ አካሂደዋል። በሰልፉ ላይ የእስልምና እምነት አባቶች በሁለቱም እምነት ተከታዮች ዘንድ ለዘመናት የዘለቀውን አንድነት ለመሸርሸርና ድብቅ የፖለቲካ ዓላማን ለማራመድ የሚደረጉ እንቅስቃሴዎችን እናወግዛለን፣ አጋርነታችንን በሰሞናዊ ጥላቻ አይታወክም ማለታቸውን ጠቅሶ የደሴው ዘጋቢያችን መስፍን አራጌ ተከታዩን ይዞ ቀርቧል።
ስለ እምነታችን ዝም አንልም። የኢትዮጵያዊነትን የምታቀነቅን ቤተ ክርስቲያን ኢትዮጵያን ለማፍረስ ድብቅ ሴራ ባላቸው አካላት ጥቃት እየደረሰባት ነው የሚለውና በርካታ ጭብጦችን ያዘሉ ድምጾች የተስተጋቡበት ሰልፍ የጸጥታ ችግር፣ የሥነ ምግባር ግድፈት ያልተንጸባረቀበት ትዕይንት ሲሉ ገልጸውታል። ከሰሜን ሸዋ እስከ ደቡብ ወሎ፣ ከደቡብ ወሎ እስከ ሰሜን ወሎ በተጠራው ሰልፍ ላይ እየታደሙ ምዕመናን ሰልፉ ምን አይነት ገጽታ ነበረው? በወፍ በረር ዳሰነዋል።
ከካህናት አልተ ጊዮርጊስ ዘውዱ የሰሜን ሸዋ ሀገረ
ስብከት የሰንበት ትምህርት ቤት ወጣቶች ጉዳይ መምሪያ ኃላፊ የዚህ የዛሬው ሰልፍ ኮሚቴ ሰብሳቢ ነኝ። ዛሬ በታላቋ ደብረ ብርሃን ከተማ በዙሪያዋ 5 ወረዳዎች ወጥተዋል። ደብረ ብርሃን ጨምሮ 6 ወረዳ ነው። ዛሬ እንግዲህ የወጣ ነው ለሁለት ነገር ነው። በመጀመሪያ የሰማይ አምላክ ጸሎታችንን ምህላችንን ሰምቶ መልስ እንዲሰጠን ነው። በተጨማሪ ደግሞ የሀገሪቱ መንግስት ቤተክርስቲያኗ ላይ ያነጣጠረውን ችግር ሰምቶ እልባት እንዲሰጥበት በሚል ነው ዛሬ የወጣ ነው። በኤፍራታ እና ግድም አካባቢ የካራ ቆሪ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ተቃጥሏል። መጋቢት 29 እና 30 2011 ከ57 ሰው በላይ ሙቷል። የቤተክርስቲያን 3 አገልጋዮች እዛው ላይ ሙተዋል። ያንም አስመልክቶን ብቻም ሳይሆን በሀገሪቱ ላይ እየተቃጣ ያለውን አጠቃላይ ሁኔታ በመቃወምና ቤተክርስቲያኗ ስትቃጠል የ3000 ዓመት ታሪክ ሲቃጠል የመንግስት ሚዲያ ነኝ ባዮች ይህንን ባለመዘገባቸው በአቋም መግለጫችን 9ኛ ቁጥር ላይ ተቃውሞ ለመንግስትም ያሰማንበት ሁኔታ ነው ያለው።
የዛሬው ሰልፍ ምን አይነት ውጤት ሊያስገኝ ይችላል ብለው ያስባሉ?
በመጀመሪያ ያው እግዚአብሔር ካህናቶቹ ሲታረዱ ምእመናን ሲፈናቀሉ መልስ ይሰጣል። በሀገረ ስብከታችን ሊቀ ጳጳስ ብፁዕ አቡነ ቀለሚንጦስ የሶስት ቀን ምህላ ታዞ ነበር። ዛሬ 4ኛ ቀኑ የመጨረሻ በአደባባይ ምህላ ጸሎት ተጠርሷል። በሁለተኛም ለመንግስት ደወል ነው። ተራራ ሲናድ በህዝብ ይደገፋል። ህዝብ ግን እያለቀ ሲሄድ ማንም የሚደግፈ የለም እና ህዝብ እያለቀ ካህናቱ እየታረደ ስለሆነ መንግስት ሊሰማ ይገባል።
ሊቀ ኅሩያን ሀዋዝ ብዙነህ እባላለሁ። የሰሜን ወሎ ሀገረ ስብከት ዋና ስራ አስኪያጅ። ቤተክርስቲያናችን ጥንታዊት ታሪካዊት ለሀገር ብዙ አስተዋጽኦ ያደረገች ናት። ነገር ግን በቅርብ ዓመታት ወዲህ ቤተክርስቲያኗን ኢላማ ያደረገ ጥቃት እየተፈጸመ ብዙ የቤተክርስቲያን ተቋማቶች እየተቃጠሉ፣ ካህናቶቿም እየታረዱ እየተገደሉ፣ ምዕመናኖቿም ከፍተኛ የሆነ መንገላታት እየደረሰባቸው ስለሆነ ይህንን በዋነኛነት ለእግዚአብሔር በጸሎተ ምህላ ማሳሰብ ነው። በግልባጭ ግን ሀገራችን የሚመራው መንግስት የቤተክርስቲያኗን ልዕልናና ክብር እንዲያስ ጠብቅ ቤተክርስቲያኗ በተደጋጋሚ ለመንግስት አቤቱታ እያቀረበች መልስ የሚሰጣት አካል ስላጣች፣ ለምሳሌ ቤተክርስቲያኗ በህግ ዘርፍ ትታወቃለች፣ ስታነግስ ፋላ ቤት ያበረከተች እንደመሆኗ መጠን የውስጥ ችግሯን ለመፍታት መንፈሳዊ ፍርድ ቤት ለሌሎች ወንድሞች እህቶች የእኛም ያስፈልጋን ብላ በቅዱስ ሲኖዶስ አማካኝነት ጠይቃ መልስ አልተሰጣትም። የእምነት ተቋማቶች በየአካባቢው ጥያቄ ሲያቀርቡ የቦታ የሚሆን ማንኛውም ነገር መንግስት ትኩረት ሰጥቶ መልስ እየሰጠ ባለመሆኑ ይህንንና በቤተክርስቲያኗ ላይ አጠቃላይ እየደረሰ ያለውን ጉዳይ ድምጽ ለማሰማት የታሰበ ሰልፍ ነው። በዞኑ ወደ 14 ወረዳዎች አሉ። ከ14 ወረዳዎች አንዱ ባለፈው በአራት ሰልፍ አድርጓል መቄት ወረዳ። የቀሩት ግን ወልዲያ ከተማ፣ ቆቦ ከተማ፣ መርሳ ከተማ፣ ግዳን ወረዳ፣ ላሊበላ፣ ዋርላ ወረዳ፣ ጋዞ ወረዳ የሚባሉት እነዚህ ሁሉ በዛሬው ዕለት በጣም በደመቀ ሁኔታ ከፍተኛ ህዝብ ወጥቶ ይህንን መጠይቅ አቅርቧል። ለመንግስትም ድምፁን አሰምቷል። ሰላማዊ እና በጣም ጥሩ የሆነ ሰልፍ ነው የሄደው። በዚህ አጋጣሚ ግን መንግስትም በተለይ የከተማችን ከንቲባ ይህ ሰልፍ የተሳካ እንዲሆን በጣም ከፍተኛ የሆነ አስተዋጽኦ ነው ያደረጉት። የሰልፉ ሰላማዊ እንዲሆን በየዘርፉ ያሉ የጸጥታ መዋቅሮች የድርሻቸውን ያክል ተወጥተዋል። ከዞን እስከ ወረዳ ድረስ ያሉት በሁሉም አካባቢዎቻችን ያለው ህዝብ በሰላም ድምፁን አሰምቶ በሰላም የተጠናቀቀበት ሁኔታ ነው ያለው። የቤተክርስቲያኗም ልጆች የተቻላቸውን ያክል የማስተባበር ስራ ሰርተው በሰላም የተጠናቀቀበት ሁኔታ ነው።
ስሜ ተስፋዬ መስፍን ነው የሚባለው። ከወሬል ወረዳ ተዋህዶ ዘርም ድንበርም የላትም። ሁሉንም አቃፊ፣ ሁሉንም አሳታፊ ናት። ሌሎች እምነት ጋር ተከባብረን ነው የምንኖረው። ያ ነገር መንግስት ከማስከበር ላይ ድጋፍ እንዲያደርግልን፣ ቤተክርስቲያን የሚያቃጥሉ የሃይማኖት አባቶቻችንን የሚገሉ አካላት ደግሞ ተይዘው ለህግ እንዲቀርቡልን ነው እንግዲህ በዋናነት ጥያቄ የጠየቅነው። እንደ ወሬሉ 4 አብያተ ክርስቲያናት ላይ በር የመስበርና የማቃጠል ተግባራቶች ተሞክረዋል ባለፈው አመት ላይ። ስለዚህ እነዚህ ነገሮች እየሰፉ ከሄዱ ቀጣይ ከፍተኛ ውድመት ጥፋት ሊደርስ ይችላል በሚል ነው ያለው።
ተዋህዶ ድንበር ድንበር ዙር ዘር የላትም።
የሙስሊም እምነት ተከታዮች መልእክት አስተላልፈው በቤተክርስቲያን አባቶች ደግሞ የመዝጊያ ፕሮግራም ተከናውኖ ነው እንግዲህ በሰላም የተጠናቀቀው።
ሸህ አህመድ አደም ይባላሉ። ወረይሉ ከዝራ አንድ ቀበሌ እስልምና ጉዳይ ክፍል ሰብሳቢ ነኝ። አጋር ሃይማኖት አባቶች ላይ የደረሰውን በደል እና የቤተክርስቲያን ቃጠሎ ለማውገዝ ነው። ይሄ ከሃይማኖት የተነሳ ሳይሆን ጸረ ዲሞክራሲ ወይም የራሱን አጀንዳ ለማሳካት እያደረገ ነው። እኛም እናዋግዘዋለን። ቤተክርስቲያኗ የምትመክረው ሰላም ነው። እንደ ሙስሊምም የሚመክረው ሙስሊም ሰላም ነው። ነብዩ አለይሂ ሰላቱ ወሰላም ጅሃድ ክልክል ነው በኢትዮጵያ ላይ ተብሎ ተዘግቷል። ነገር ግን ይህንን አሁን የሚያካሂዱ አንዳንድ ፖለቲካቸው የተበላሸባቸው ያው ዞሮ ዞሮ ጥቅም ያጣሰው እንዳበሬዎች ሆነው ያው እስልምናና ክርስትናን ለማጣላት የሚደረግ ነው። እኛን አይወክልም የሚል አቋም ይዘን ነው በሰልፉ ላይ ዛሬ የተገናኘ ነው ማለት ነው። መንግስት የህግ በላይነት እየተከበረ አጥፊዎች እየተጠየቁ መሄድ እንዳለባቸው እናምናለን።
በተለይ ወሎ አካባቢ ክርስቲያንና ሙስሊሙ ተከባብሮ በአንድ ላይ የመኖር ባህል አጎልብቷል። ይህ ባህል ወደ ሌሎቹ አካባቢዎች እንዲስፋፋ የሃይማኖት አባቶች እና መንግስት ምን ማድረግ አለባቸው ይላል?
እኛ ጋር ያለውን ትስስርና ፍቅር ወደ ሌላ እንዳዛመት መንግስት የሃይማኖት አባቶችንና የሀገር ሽማግሌዎችን እያደረገ እያገናኘ ምክክር ማድረግ ይገባል ነው የምንለው እኛ።
ስሜ ዲያቆን ቴዎድሮስ ብርሌ ይባላል። ከመቅደላ ወረዳ የሰልፍ አስተባባሪ ኮሚቴ። አንደኛ ቤተ ክህነት ቢሮ ነበረው፣ ፍቃድ ሳይጠይቁ ካቢኔዎች ለመናኸሪያ በማለት ላዩ ላይ አፍርሰውታል። እስካሁን ድረስ መዘጋጃውን ቦታ የሚባል ነገሮችን አስተባብሮ ፍቃድ አልፈጸመልንም። ከሰባት ቤተ ክርስቲያናት ተቃጥለዋል በተለያየ ጊዜ ከ2008 ጀምሮ። አሁን ባለው አመት ቀጨሞ ቅዱስ ጊዮርጊስ ቤተ ክርስቲያን ላይ ስዕሉ ሁሉ ተቀዳዶ ተቃጥሎ የኛው ካህናት ሲታሰሩ በስተቀር ሌሎቹ ተይዞ መንግስትም ጥናት አድርጎ የደረሰበትና ለቤተ ክርስቲያኗ ወይም ምእመኑ ያሳወቀው ነገር የለም። የቅዱስያ ተክለ ሃይማኖት ቤተ ክርስቲያን 7 ጊዜ ተቃጥሏል። እንደገና ደግሞ የስላሴ ቤተ ክርስቲያን ሙሉ በሙሉ 1 ጊዜ ተቃጥሏል። የጎጎስ መድኃኔዓለም ቤተ ክርስቲያን 1 ጊዜ ሙሉ በሙሉ ተቃጥሏል። እና በተደጋጋሚ ኢራን የሚያቀነባብሩ ሰዎች በህግም የተያዙም ነበሩ። ወይ ህዝቡን ይቅርታ ይጠይቁ የሚልም ድርድር ባለፈው አመት ነበር። መንግስት የለውጡ በመጣበት ሰዓት ላይ ግን ድርድሩ ሳይፈጸም እርቅም ሳይካሄድ ሰዎቹ በነጻነት ተለቀው አሁን በድጋሜ የተለያዩ ነገሮች እንቅስቃሴ እየተደረጉ ነው በወረዳው ላይ። ያንንም ለመንግስት በተለያየ መልኩ እያቀረብን ነው ያለን።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍንን እናመሰግናለን። ቀጣዩ የመጽሔት ክፍለ ጊዜ ዘገባ ወደ መቀሌ የሚወስደን ይሆናል። የኢትዮጵያ የጦር ኃይሎች ጠቅላይ ኤታማዦር ሹም ለነበሩት ለጀኔራል ሰዓረ መኮንን መታሰቢያ ሐውልት መቀሌ ከተማ ላይ ቆሟል። የጀኔራሉ ግድያ ምርመራ ዘግይቷል ሲሉ ባለቤታቸው ኮሎኔል ጽጌ አለማየሁ ሐውልቱ ትናንትና እሁድ ተመርቆ ሲከፈት ወቀሳ አሰምተዋል። ጀኔራሉ የዛሬ 3 ወር የተገደሉት አዲስ አበባ ውስጥ መኖሪያ ቤታቸው ውስጥ ሳሉ በጠባቂያቸው እንደነበረ ይታወሳል። ፌዴራል ፖሊስ የምርመራ ውጤት ለሕዝብ እንደሚገለጽ አስታውቋል። ሙሉጌታ አጽብሃ ተጨማሪ አለው።
በጀኔራል ሰዓረ መኮንን ሐውልት ምርቃት ላይ የጀኔራሉ ቤተሰቦች፣ የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል፣ የኢትዮጵያ መከላከያ ሰራዊት አባላትና የመንግስት ባለስልጣኖች ተገኝተዋል። በጀኔራሉ ላይ የተፈጸመውን ግድያ ተከትሎ የኢትዮጵያ ሕዝብ ከቤተሰባቸውን ጎን መቆሙን የተናገሩት የጀኔራል ሰዓረ ባለቤት ኮሎኔል ጽጌ አለማየሁ ምስጋና አቅርበዋል። የመከላከያ ሰራዊት አባላትም የጀኔራል ሰዓረ ግድያ እንዲጣራ በመጠየቃቸውና ሐውልቱም እንዲቆምላቸው በማድረጋቸው ሊመሰግ ገኑ ይገባል ብለዋል። የጀኔራል ሰዓረ ግድያ ምርመራ ሂደት ዘግይቷል ሲሉም ኮሎኔል ጽጌ ወቅሰዋል።
እንደ ህዝቡ ነው የነበረው። ልቤ ተሰብሮ ነበር፣ ግን በህዝቢ ተጠግነዋል። ህዝብን አክብሮታል። ህዝብ አዝነዋል። ህዝቢ ትልቅ መሪ አጥተዋል። ልክ እንደ ህዝቢ እኔም የባሰ ሊሆን ይችላል። ግሌ ግን መራር ሀዘን መራር ጉዳት ደርሶኝ ተሰምተኛል። መንግስት ራሱ ነው በስራ ያሰማራው። የመንግስት ስራ እየሰራ የሀገር ስራ ለሀገር ድህንነት ሲል ነው ሰዓረ የተሰዋ። ለሀገር ስራ እየሰራ ስራ ውሎ መጥቶ ስራውን እየሰራ ሆነ ብሎ ተገድለዋል። ግን አሁንም መንግስት ከህዝብ የሚነሳ ጥያቄ፣ ከሰራዊት የሚነሳ ጥያቄ፣ ከቤተሰብ የሚመለስ ጥያቄ አርኪ የሆነ መልስ ለህዝብ መስጠት አለበት። ሰዓረ አይመለስም እኮ አሁን። ቀጣይስ ማን ነው? በዚህ አይነት መንገድ ከሆነ ቀጣይስ እንደዚህ ነው ተደፍነ የሚቀረው? አይመስለኝም። አሁንም መንግስት ለማንም ሰው ይኔ እንትን አልልም፣ ለመንግስት ነው የምጠይቀው። መንግስት የሀገር ስራ እየሰራ የተሰዋ ጀግና ይህን ያክል ጊዜ መውሰዱ እያሳዘነኝ፣ አሁንም ፍትህ መምጣት አለበት። መንግስት በሁሉ መንግስት ነው የምለው።
የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል በበኩላቸው የክልሉ መንግስት የጀኔራል ሰዓረ መኮንንና ሜጀር ጀኔራል ገዛ አበራ ግድያ ምርመራ ሂደት በቅርብ ኮሚቴ አቋቁሞ እየተከታተለ መሆኑ ተናግረዋል።
ጉዳዩ እስከ መጨረሻ ድረስ ከወንጀሉ በስተጀርባ ያሉት አካላት እስከ መጨረሻ መታወቅ አለበት። በሀገር ውስጥም ከሀገር ውጭም ሁሉንም ተፈትሾ እልባት እና መጠየቅ የሚገባውን መጠየቅ አለበት የሚል አቋም የጸና አቋም አለን። በይደር ያለ ጉዳይ ነው ብለን ነው እናስቀምጠው። ግን ክትትሉ ሁሌኛም እየተከታተልነው ነው። ፍጻሜውን ደግሞ ለህብረተሰቡ በመንግስት በራሱ የሚገልጸዋለ። እኛ ደግሞ እንደ ክልል ኃላፊነት ስላለብን የእኛም አቋም በወቅቱ ግልጽ እናደርጋለን።
በሐውልቱ ምረቃ ስነ ስርዓት ላይ ከህወሓት ነባር አመራር አባላት አንዱ የሆኑትና ቀድሞ የኢትዮጵያ መከላከያ ሚኒስትር የነበሩት ጀነራል ሰዓረን ጅግና ሲሉ የጠሯቸው አቶ ሲ አብርሃም
ሰዓረ ወታደር እዩ ጅግና እዩ እዚ ኩልና ንፈልጠና መብዛሕትኩም ዘይትፈልጥዎ ናይ ሰዓረ ፖለቲካዊ ብቕዓት እዩ። ሰዓረ ፖለቲካዊ ሰው
ሰዓረ ወታደራዊ አመራር ብቻ ሳይሆን በሳል ፖለቲከኛም እንደነበረ በኢትዮጵያ በነበረው አስቸጋሪ ፖለቲካዊ ሁኔታ ውስጥ አሳይቷል ብለዋል። የኢትዮጵያ ጦር ኃይሎች ጠቅላይ ኢታማጆር ሹም የነበሩት ጀነራል ሰዓረ መኮንን ሜጀር ጀነራል ገዛይ አበራም ሰኔ 15 2011 ዓ.ም በጀነራል ሰዓረ ቤት ውስጥ አብረው ሳሉ በጀነራል ሰዓረ ጠባቂ ነበር የተገደሉት። በጀነራሎቹ ላይ የተፈጸመውን ግድያ ምርመራ ሂደት አስመልክቶ ለቪኦኤ ማብራሪያ የሰጡት የፌደራል ፖሊስ ኮሚሽነር እንዳሻው ጣሰው ምርመራው እየተካሄደ መሆኑንና እንደተጠናቀቀም ለህዝቡ ውጤቱ ይፋ እንደሚደረግ ተናግሯል። አዲስ አበባ ላይ ከባልደረባዬ እስክንድር ፍሬው ጋር ዛሬ ቃለ ምልልስ ያደረጉት ኮሚሽነር እንዳሻው እንዲህ ብለውታል።
ይሄ ድርጊት ሲፈጸም ከኋላው በርካታ ነገሮች ሊኖሩት ይችላሉ፣ በርካታ ዝግጅቶች ሊኖሩት ይችላሉ ተብሎ እንደታሰበ በወቅቱ በሰጠነው መግለጫም አጠር ያለ ነገር ሰጠናል። ምርመራው የባህር ዳሩም የአዲስ አበባውም አልተቋረጠም፣ እየተከናወነ ነው ያለው። ይሄ ምርመራ ግን በውስጡ በርካታ ነገሮች ሊይዝ ስለሚችል፣ ሁለተኛ የወንጀል አፈጻጸም አጠቃላይ ስርጭቱ፣ አደረጃጀቱ በርካታ ነገሮች በውስጡ ሊኖሩት ስለሚችሉ ምርመራው የተወሰነ ጊዜ እንደሚወስድ ይታወቃል። በተረፈ ምርመራ ዘግይቷል የሚባለው ነገር ትክክል አይደለም። ፖሊስ በራሱ የሚሰራቸው ነገሮች አሉ፣ በራሱ የሚያጣራቸው ነገሮች አሉ። እነሱን አጣርቶ ሲጨርስ የጀመራቸው ነገሮችንም በየጊዜው ለህዝቡ መግለጫ እየሰጠን ያለው ተጨማሪ መግለጫዎችም እንዳለቁ ምንሰጥ ይሆናል።
የባህር ዳሩና የአዲስ አበባው ሲሉ ኮሚሽነር፣ በተናጠል ነው እየተካሄዱ ያሉት ሁለቱ ምርመራዎች ወይስ አንድ ላይ ነው?
አይ አንድ ያው ስያሜያቸው እንደዛ ስለሰየምናቸው ነው። በባህር ዳር የተፈጸመ ኬዝ አለ፣ አዲስ አበባ የተፈጸመ ኬዝ አለ። ሁለቱ ኬዞች በአንድ ቀን ነው የተፈጸሙት። እያንዳንዱ ኬዝ የራሳቸው መነሻ የራሳቸው መድረሻ ሊኖረው ይችላል። ምርመራውን መሰረት አድርገን መጨረሻ ስናጠቃልል የምንሰጠው ነገር ይኖራል። በዚህ ውስጥ የሚታዩ በርካታ ነገሮች አሉ። ያው አሁን ከፖሊስ ስራ አንጻር ከዚህ በላይ ዝርዝር መረጃ መስጠት ብዙ አይጠበቅብኝም። ዋናው ግን ምርመራው እየተከናወነ መሆኑ፣ የዚህ ምርመራ ደግሞ አጠቃላይ ውጤት ሲታወቅ እሱን መሰረት አድርገን ደግሞ ለሚመለከተው አካልም ለህዝቡም በይፋ እንደሚገለጽ ብቻ ለማስታወቅ ነው ዛሬ የሚችለው።
ቀጣዩ ሂደት ምንድን ነው የሚሆነው ኮሚሽነር? አሁን ምርመራው ተጠናቀቀ እንበል በእናንተ በኩል፣ ከዛ ምንድን ነው ሂደቱ?
ምርመራ ከተጠናቀቀ በኋላ የራሱን የቻሉ ፕሮሲጀሮች አሉ። መጀመሪያ በምርመራ ውስጥ የተያያዙ ተጠርጣሪዎች ሊኖሩ ይችላሉ። ድጋሚ እነሱን መሰረት አድርገን ሌሎች ያልደረስንባቸው አካሎች ካሉ እነሱን እንደገና የማጣራት ከተጣራ በኋላ ማንኛውም የወንጀል ድርጊት የተፈጸመበትን አግባብ መሰረት ተደርጎ የሚካሄድባቸው ፕሮሲጀሮች አሉ። ፕሮሲጀሩ በዛ ጊዜ የሚቀጥል ይሆናል።
ኮሚሽነር እንዳሻውና እስክንድርን አመሰግናለሁ። ተያያዥ ጉዳዮች ላይ ያደረጉት ምልልስ በነገው ምሽት ላይ ይቀርባል። ለአሜሪካ ድምጽ ሙልጌታ ጽቡሃ መቀለም።
ዘጋቢዎቻችንን ከየስፍራው ላደረሱን ዘገባዎች እናመሰግናለን። አድማጮች፣ እዚህ ግድም ፋታ እንወስዳለን። ታዲያ 71ኛው ኤሚ የቴሌቪዥን አካዳሚ ሽልማት በትላንትናው ምሽት ተካሂዷል። ዋና ዋናዎቹን እንጠቃቅሳለን። እንደ አውሮፓውያን የዘመን አቆጣጠር ጥር 25949 በሆሊውድ የአትሌቲክስ ክለብ በሎስ አንጀለስ ከተማና አካባቢዋ ብቻ የሚቀናበሩና የሚሰራጩ የቴሌቪዥን ፕሮግራሞችና የቴሌቪዥን ድራማዎችን ለማዋደስ የተጀመረው ስነ ስርዓት እንደ አውሮፓውያን የዘመን አቆጣጠር ከ1974 አንስቶ በብሔራዊ ደረጃ በቴሌቪዥን ስራዎች የአምርቱን ምርቶች ማዋደስ ጀመረ። በትላንቱ በሎስ አንጀለሱ የማይክሮሶፍት ቲያትር አዳራሽ ሲካሄድ የኤችቢኦ ቴሌቪዥን ጣቢያ ተከታታይ ድራማ ዋናው አሸናፊ ሆነ። ከፍተኛ ተወዳጅነትን ያተረፈውና ለ32 ሽልማቶች ይቅርታ የታጨው ለ8 ተከታታይ የትዕይንት ወቅቶች ወይም ወራት ሲተላለፍ ቆይቶ አጨራረሱ ከአንዳንድ ተመልካቾቹ ዘንድ ውዝግብ አስነስቶ የነበረው ጌም ኦፍ ትሮንስ ነው። የተከታታይ ድራማ ሽልማት የተባባሪ ተዋናዮች ሁለቱም ጾታዎች ጨምሮ ትልቁ አሸናፊ ሆኖ የተጠናቀቀው። አሌክስ ፕሮስቲን በማርቨልስ ሚስተር ሜይዝል በሚለው አሸናፊ ሲሆን በኮሚክ ወይም በኩምክናው ደረጃ አውትስታንዲንግ አክተር ወይም የኩምክና ሲሪስ ውስጥ አንቶኒ አንደርሰን አሸንፏል። የቲቪ ድራማዎች ማርሻላ አሊ፣ ጀሮም የተወዳደሩበትን ዌን ዴይ ሲ አስ የተሰኘው የቴሌቪዥን ፕሮግራም አሸናፊ ሆኗል። አድማጮች ያሸናፊዎችን ሙሉ ዝርዝር ያዘውን ፕሮግራም በሰፊው እናቀርባለን። አሁን ወደ ተከታዩ የዚህ ክፍል ቀዳሚ ዝግጅት ነው የምናልፈው። ሳምንታዊ ስፖርት አዘጋጅና አቅራቢ
ግርማቸው ከበደ፣ ሙክታር ጀማልና ሙሉጌታ አጽብሃ ያጠናቀሯቸው የስፖርት ዘገባዎች አሉን፣ እንደሚከተለው ይቀርባል።
ሰላም እንደምን አመሻችሁ የስፖርት ወዳጆች። በዛሬው የስፖርት ዝግጅት የኢትዮጵያ ብሔራዊ ቡድን በአፍሪካ ሀገራት ሻምፒዮና ቻን ማጣሪያ መሸነፉ፣ የዓለም አትሌቲክስ ሻምፒዮና፣ የኢሬቻ የሰላም ሩጫና የማንቸስተር ዩናይትድ ውጤት ማሽቆልቆል ትኩረት የምናደርግባቸው ዘገባዎች ናቸው። ግርማቸው ከበደ ነኝ፣ አብራችሁን እንድትቆዩ ጋብዛለሁ። በአፍሪካ ሀገራት ሻምፒዮና ቻን ማጣሪያ የኢትዮጵያ ብሔራዊ ቡድን በሩዋንዳ ተሸንፏል። በትግራይ ስታዲየም የተካሄደውን ጨዋታ ሙሉጌታ ጽባህ ተከታትሎ ተከታዩን ዘገባ አዘጋጅቷል።
ትናንት እሁድ መስከረም 11 2012 ዓ.ም ከቀትር በኋላ 10 ሰዓት ላይ በትግራይ ዓለም አቀፍ ስታዲየም የኢትዮጵያ ብሔራዊ ቡድን ከሩዋንዳ ብሔራዊ ቡድን ጋር የቻን ማጣሪያ የመጀመሪያ ዙር ጨዋታ አካሂዷል። ትግራይ ስታዲየም ለመጀመሪያ ጊዜ የብሔራዊ ቡድን ጨዋታ ባስተናገደበት በዚህ ውድድር የሩዋንዳ ብሔራዊ ቡድን 1-0 አሸናፊ ሆኗል። ብሔራዊ ቡድን አሸናፊ ያደረገችው ብቸኛ ጎል ኤርነስት ሴጉራ በ60ኛው ደቂቃ አስቆጥሯል። በመጀመሪያው አጋማሽ ሁለቱም ቡድኖች ወደ ግብ ክልል ቢቀርቡም ጎል ሳያስቆጥሩ የመጀመሪያው ጨዋታ አጋማሽ ተጠናቋል። ተደጋጋሚ የግብ እድል በመፍጠር በኩል ዋሊያዎቹ በተለይም በሁለተኛው አጋማሽ የተሻሉ ነበሩ። ከጨዋታው በኋላ አስተያየት የሰጡ የኢትዮጵያ ብሔራዊ ቡድን አሰልጣኝ አብርሃም መብራቱ በመልስ ጨዋታ ከዚህ የተሻለ ተጫውተን ውጤት ይዘን ለመመለስ ጥረት እናደርጋለን ብለዋል።
ተጫዋቾቼ የሚችሉትን ሁሉ አድርገዋል። ጨዋታው እንደተለመደው ግብ አካባቢ ስንደርስ መረጋጋት ባለመኖሩ ምክንያት የሳትናቸው ኳሶች ዋጋ አስከፍለውናል። እነሱ ከቆመ ኳስ የተገኘ ክሮስ ነው ግብ ያገቡብን። በቀጣይ ከቆሙ ኳሶች እኛ ላይ የሚገቡብን ቁጥሮች ወይም እኛ ላይ አደጋ የሚፈጥሩትን ነገሮች ለማስተካከል ጠንክረን እንሰራለን።
የሩዋንዳ አሰልጣኝ ቪንሰንት ሚሻሚ በበኩላቸው ተጋጣሚያችን ጠንካራ ነበር፣ ጥሩ ተከላክለን ግን አሸንፈን መውጣት ችለናል ብለዋል። የመልስ ጨዋታው በሩዋንዳ ይካሄዳል። ለአሜሪካ ድምጽ ሙሉጌታ ጽብሃ መቀለም።
ሙሉጌታን ለዘገባው አመሰግናለሁ። በሌሎች የአፍሪካ ሀገራት ሻምፒዮና ቻን ማጣሪያ ጨዋታዎች በሰሜን አፍሪካ ዞን ቱኒዚያ ሊቢያን 1-0 ስታሸንፍ፣ አልጄሪያ ከሞሮኮ 0-0 ተለያይተዋል። በምዕራብ አፍሪካ ዞን ምድብ ሁለት ያልተጠበቀ ውጤት ተመዝግቧል። ቶጎ ናይጄሪያን 4-1 አሸንፋለች። ጋና በሜዳዋ ቡርኪና ፋሶ 1-0 ተረታለች። በመካከለኛውና ምስራቅ አፍሪካ ዞን ደግሞ ዩጋንዳ ከሜዳዋ ውጪ ቡሩንዲን 3-0፣ ሱዳን በተመሳሳይ ከሜዳዋ ውጪ ታንዛኒያን 1-0 አሸንፈዋል። በሀገር ውስጥ ሊጎች ብቻ የሚጫወቱ ተጫዋቾች የሚሳተፉበት የአፍሪካ ሀገራት ሻምፒዮና ወይም ቻን የማጣሪያ የመልስ ጨዋታዎች በጥቅምት የመጀመሪያ ሳምንት ይካሄዳሉ። በምስራቅና መካከለኛው አፍሪካ ሀገራት የ20 ዓመት በታች የእግር ኳስ ሻምፒዮና የኢትዮጵያ ከ20 ዓመት በታች ብሔራዊ ቡድን በሰፊ ውጤት ተሸንፏል። በዩጋንዳ አስተናጋጅነት እየተካሄደ ባለው ውድድር ኢትዮጵያ በታንዛኒያ 4-0 ተሸንፋለች። ለታንዛኒያ ካልቪን ጆን አንድ ጎል ሲያስቆጥር፣ አንድሪው አልበርት ደግሞ ሃትሪክ ሰርቷል። በመጪው አርብ በካታር ዶሃ በሚጀመረው የዓለም አትሌቲክስ ሻምፒዮና በ5000ና 10000 ሜትር ውድድሮች ድል እንደሚጠብቅ የኢትዮጵያ አትሌቲክስ ፌዴሬሽን አስታውቋል። ባለፈው ቅዳሜ ምሽት በውድድሩ ለሚሳተፉ 36 አትሌቶች አሸኛኘት በተደረገላቸው ወቅት የፌዴሬሽኑ የቴክኒክ ዳይሬክተር ዱቤ ጂሎ በውድድሩ ያላቸውን ተስፋ በተለይ ለቪኦኤ ተናግረዋል።
ዘንድሮ ከምን ጊዜም በተሻለ ሁኔታ በተለይ በ5000ና በ10000 ሜትር ላሉ አትሌቶቻችን ስፔሻሊ ወንዶች እኔን ግን ብዬ መቼም እግዚአብሔር ይደናል እንጂ ጥሩ ልጆች አሉን። በዳመን ሊግ በተለያዩ ኢንተርናሽናል ውድድሮች ላይ ከፍተኛ ውጤት ያስመዘገቡ ናቸው። ሁሉም አንዳንድ ሮጡ ነው ያደረግነው። ስለዚህ ሰፊ ውጤት ያስመዘግባሉ ብዬ አምናለሁ። ጥሩ ውጤት በቃ ከምን ጊዜም በተሻለ ሁኔታ።
ሆኖም አልማዝ አያና ከአንድ ዓመት በላይ በጉዳት ከቆየች በኋላ አንድ ውድድር ብቻ ያደረገች መሆኑና ገንዘቤ ዲባባ ደግሞ በዳይመንድ ሊግ ፍጻሜ በቀኝ እግሯ ላይ ባጋጠማት ጉዳት በዓለም ሻምፒዮናው ላይ የማትሳተፍ መሆኗ የቴክኒክ ዳይሬክተሩን ሳያሳስባቸው አልቀረም።
የአልማዝም 50-50 ነው። ጉዳት ላይ ነው የነበረችው፣ ኦፕሬሽን ላይ ነው ቆየችው። ይሄ ነው ብለን የእሷን ዲፋይን የምናደርገው አይደለም። ነገር ግን አሉ ልጆች በደንብ እሷ ያው አራተኛ ሆና ነው የምትገባው። ያው ኦልሬዲ የዲፔንዲ ቻምፒዮን ስለሆነች ቀጥታ የምትገባ ነው። ግን አሁን የድሮ አልማዝ አይደለችም። ህመም ላይ ስለቆየች ሰሞኑን ኮሚኒኬት እንደራረግ ነበረ። ኖርማልን ስቴጅ ላይ አልመጣችም። ገንዘቤ እንደምታውቀው ያው አንዱን ወርቅ በእሷ ነው እኛም በተለይ በ1500 ዘንድሮ ደግሞ በዚህ ሌላ 5000 አልፈልግም 5500 ብቻ ነው ሮጣ ብላ በጣም እቅድ ይዛ ጥሩ ተፎካካሪና አሸናፊ ለመሆን ነው የያዘችው። ያው በጣም ይሄ ከፍተኛ ሀዘን ነው የተሰማንኛ የእሷ ከውድድር ውጪ መሆን። አንደኛ ታላቅ አትሌት ናት። በዓለም አቀፍ ደረጃ ደግሞ በዚህ በ1500 ሜትር የአለን ክሮስን የሰበረች ልጅ ናት። ከዚህ ከውድድር መውጣቷ ቡድኑንም ነው ያጎደለችብን።
በውድድሩ የሚሳተፉ አትሌቶችም ድል እንደሚያስመዘግቡ ነው የተናገሩት። ፀሐይ ገመቹ፣ አንዱ አምላክ በልሁ፣ ሰለሞን ባረጋና ጥላውን ኃይሌ በቅደም ተከተል አስተያየታቸውን ሰጥተዋል።
ጥሩ ውጤት ይህንን አይደለም እንደ ስራ ከሆነ ጥሩ ውጤት ነው የሚጠበቀው።
ያው መቼም ወርቅ የሚጠፋ ማለት የሚጠላ የለም። ስለዚህ እንደ ወርቁ ወርቁን ብናመጣ አንጠላ ደስ ይለናል እንጂ
ያው የተሻለ ነገር ይገጥመናል የምን እምነት አለ። ጥሩ ውጤት ይመጣል የምን ተስፋንን ያን ነው። የተሻለ ውጤት ከሌላ ጊዜ ጥሩ የሆነ ውጤት ይመጣል የምን እምነት አለ።
እኔ እጅግ በጣም ኮራበት ነገር ምንድነው በዚህ ውድድር ሁሉም ደስ የሚል ፍቅር አለ። ትልቅ ነገር ስላለን ከሁሉም ከዚህ በፊት ጠፋ የሚባለው ይሄ አብሮ የመስራቱ ፍቅሩ እና ዛሬ ላይ በእኛ አትሌቶች ከጓዶች ጋር በማየት የራሱ ደስ የሚል ነገርም ስለሆነ እና በትብብር ደግሞ ጥሩ ነገር እናመጣለን ብዬ ተስፋ አድርጋለሁ።
ፈይሳ ሌሊሳ በቶኪዮ ኦሎምፒክ ወደ አትሌቲክስ ብሔራዊ ቡድኑ ሊመለስ እንደሚችል ተናግሯል። ከሶስት ዓመት በፊት በሪዮ ኦሎምፒክ በማራቶን የብር ሜዳሊያ ሲያሸንፍ እጆቹን በማጣመር የወቅቱን የተቃውሞ ምልክት ያሳየው ፈይሳ በጥቅምት ወር 2011 ዓ.ም ወደ ኢትዮጵያ መመለሱ ይታወሳል። በጥር ወር 2011 ዓ.ም በተካሄደው የዱባይ ማራቶን ለመሳተፍ ልምምድ ሲያደርግ ቢቆይም በህመም ምክንያት ሳይወዳደር ቀርቷል። በዚህም ምክንያት ለብሔራዊ ቡድኑ አልተመረጠም። ባለፈው ቅዳሜ በተካሄደው የአትሌቶች የሽኝት ዝግጅት ላይ ተገኝቶ ለቪኦኤ አስተያየቱን ሰጥቷል።
በጣም ደስ ብሎኛል። ከዛ በፊት ነበረ ተካፈልኩ እንደዚህ አይነት ላይ በጣም ደስ ብሎኛል። እንደዚህ አይነት ዝግጅት ላይ አትሌቶቹ ተመርጦ ሄዶ አገር ወክሎ ለመወዳደር ለነሱ ዝግጅታቸው ላይ በመገኘት በጣም ደስ ብሎኛል። ከጓደኞቼ በመቀላቀል ማለት ነው። ለነሱ የምመኘው ጥሩ ውጤት መልካም እድል ነው የምመኝላቸው ማለት ነው። ኔክስት ይሆናል፣ ለቶኪዮ ሊሆን ይችላል።
አዲስ አበባ ላይ በተደረገው የ10 ኪሎ ሜትር ኢሬቻ የሰላም ሩጫ ኦፕሲ አብደታና በሪሁ አረጋዊ አሸንፈዋል። ውድድሩን የተከታተለው ሙክታር ጀማል ተጨማሪ አለው።
በሆረ ፊንፊኔ ኢሬቻ ዋዜማ አዲስ አበባ ላይ የተከበረው የኢሬቻ የሰላም ሩጫ ከ50,000 ሰው በላይ ነው የተሳተፈበት። በሩጫው ከማህበረሰቡ በተጨማሪ ከተለያዩ ክለቦች የተጋበዙ አትሌቶች የተሳተፉበት ሲሆን ከአንደኛ እስከ ሶስተኛ ለወጡት አትሌቶች ሽልማት ተበርክቶላቸዋል። የሩጫው ተሳታፊ የነበሩና ለበዓል ዋዜማ ድምቀት የተሳተፉ ሰዎችም የአሜሪካ ድምጽ አናግሯቸው ስሜታቸውን አጋርተዋል።
በጣም ደስ ይላል። ኢሬቻ በዓሉ በጣም ደስ ይላል። ማለት ፍቅር አላቸው። ከምንም በላይ በፍቅር ነው የምንጓዘው። በጣም ያምር ፕሮግራም ነው እና እስካሁን እየሮጥን ነው ትንሽ አሁን እኔም ደክሞኛል ትንሽ ግን በጣም አሪፍ ነው ደስ ይላል በጣም
በ10 ኪሎ ሜትሩ የኢሬቻ የሰላም ሩጫ ከተሳተፉት አትሌቶች አትሌት በሪሁ አረጋዊ ከወንዶች ከሴቶች አትሌት ኦብሴ አብደታ በማሸነፍ እያንዳንዳቸው የ50 ሺህ ብር ተሸላሚ ሆነዋል። የኢሬቻ የሰላም ሩጫን የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኮሎኔል ደራርቱ ቱሉና የኦሮሚያ ምክትል ፕሬዝዳንት አቶ ሽመልስ አብዲሳ ናቸው ያስጀመሩት። አቶ ሽመልስ ይህ የሩጫ ውድድር አንዱ የስኬታችን አሻራ ነው ብለዋል።
በረዱከና ሰነስ ጎቶን ከኛ ከነከበባ ቢቅላ ደራርቱ ቱሉ
በዛ ጨለማ ዘመንም ጀግኖቻችን እንደነ አበበ ቢቅላ ደራርቱ ቱሉ ጨለማ ማውስት ሆነው ኦሮሞ ማን እንደነበረ ለዚህ ሀገር ምን እንደሆነ ለዓለም ምን ማሳየት እንደሚችል በሩጫ አስተዋውቀዋል ነው ያሉት አቶ ሽመልስ። በውድድሩ ላይ ተሳትፈው አሸናፊ ለሆኑ አትሌቶች ከሁለቱም ጾታ ለሁለተኛ ደረጃ 30 ሺህ ብር፣ ሶስተኛ ለወጡት ደግሞ 20 ሺህ ብር ሽልማት ተበርክቶላቸዋል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታርን ለዘገባው አመሰግናለሁ። ባለፈው ውድድር ዘመን ጆዜ ሞሪኖን አሰናብቶ ኦሌ ጉናር ሶልሻየርን አሰልጣኝ አድርጎ የቀጠረው ማንቸስተር ዩናይትድ ከውጤት ቀውሱ ሊወጣ አልቻለም። ኦሌ አሰልጣኝ ከሆነ በኋላ የመጀመሪያዎቹን 9 የሜዳ ውጪ ጨዋታዎች አሸንፏል። በየካቲት ወር መጨረሻ ፓሪስ ሰን ዠርመን በፈረንሳይ ካሸነፈ በኋላ ግን ከሜዳ ውጪ በሚያደርጋቸው ጨዋታዎች ድል ማድረግ ተስኖታል። ከ9ኙ ጨዋታዎች በ3ቱ አቻ ሲወጣ በቀሪዎቹ ተሸንፏል። 18 ጎሎችም ተቆጥረውበታል። ጎል ሳይገባበት የወጣበት ጨዋታም የለም። ትላንትም በፕሪሚየር ሊጉ ከሜዳ ውጪ በዌስትሃም ዩናይትድ 2-0 ተሸንፏል። የዛሬ ስፖርት ዘገባዎቻችን እነዚህ ናቸው። ግርማቸው ከበደ ነኝ። መልካም ምሽት ይሁንላችሁ።
ግርማቸው ከበደን ለዘገባው እናመሰግናለን። አድማጮች፣ አሁን ወደ መጨረሻው ቅንብር አፍሪካ ነክ ርዕሶች። ከ150 በላይ የዓለም መሪዎች በመጪው ረቡዕ ኒውዮርክ በሚጀመረው የተባበሩት መንግስታት ድርጅት ዘላቂ ልማት ጉባኤ መሳተፋቸው የጉባኤው ዓላማ በዓለም አቀፍ ደረጃ ያለውን ድህነት ለመቀነስ የሚያስችል አዲስ አጀንዳ ስምምነት ላይ ለመድረስ መሆኑን፣ ነገር ግን አንድ አዲስ ዘገባ አፍሪካውያን ልጆች በእጅጉ ወደ ኋላ መቅረታቸውን እየተጠቀሰበትን ይመለከታል። አዳነች ፍሳዬ ለሳምንቱ አፍሪካዊ ነክ ርዕሶች ይዛ ቀርባለች።
አፍሪካውያን ልጆች በባሰ መልኩ ወደ ኋላ እየቀሩ በመሆናቸው እንደ አውሮፓ አቆጣጠር እስከ 2030 ዓመተ ምህረት ባለው ጊዜ ውስጥ ወይም በ11 ዓመታት ውስጥ በዓለም በድህነት ከሚኖሩ ሰዎች ከግማሽ በላይ ይሆናሉ ሲል አዲስ ዘገባ ጠቁሟል። ይህ ማስጠንቀቂያ የወጣው የ150 ሀገራት መሪዎች በዓለም ደረጃ ያለውን ድህነት ለመቋቋም ስለሚቻልበት መንገድ ለመነጋገር ኒውዮርክ በሚደረገው የተባበሩት መንግስታት ድርጅት የዘላቂ ልማት ጉባኤ ለመሳተፍ በሚዘጋጁበት ወቅት ነው። ጉባኤው በመጪው ረቡዕ ምግብ አይመታም። የአፍሪቃ ልጆችን ከድህነት ለማውጣት በዓለም አቀፍ ደረጃ ሲደረግ የቆየው ጥረት ስኬት አላገኘም ማለት ነው። የብሪታንያ ሕፃናትን አድኑ ዩኒሴፍ ዋና ሥራ አስኪያጅ ኬቪን ዋትኪንስ ያብራራሉ።
ሀምሳ አምስት ከመቶ የአፍሪካ ልጆች ይሆናሉ።
ዘገባውን ያቀነባበሩት ሰዎች እንደሚሉት የአፍሪቃ ልጆች በባሰ መልኩ ወደ ኋላ እየቀሩ በመሆናቸው በ2020ዎቹ እያንዳንዳቸው ዓመታት 87 ሚሊዮን የሚሆኑ ልጆች በድህነት ሁኔታ ይወለዳሉ።
ሴቶች አሁንም ቢሆን በአማካይ 4 እና 5 ልጆች ይወልዳሉ። አፍሪካ ውስጥ ድህነት እየቀነሰ ያለው በአዝጋሚ ሁኔታ ነው። ምክንያቱም በከፊልም ቢሆን የእድገቱ ሂደት እያዘገመ በመሆኑና የእኩልነት አለመኖር ደረጃው ከፍተኛ በመሆኑ ነው። በ40% የሚገመቱ አፍሪካውያን በቀን ከ1 ዶላር ከ90 ሳንቲም ባነሰ ገቢ ይኖራሉ የሚል ግምት አለ።
ሕፃናትን አድኑ የተባለው ድርጅትና የውጭ ልማት ተቋም በህብረት ያወጡት ዘገባ የአፍሪቃ መንግስታት እንዲህ አይነቱን ችግር ለመፍታት የሚያስችሉ ፖሊሲዎችን ለማውጣት አለመቻላቸውን ነቅፏል። ዓለም አቀፍ የገንዘብ ድርጅት፣ የዓለም ባንክና ሌሎች ለጋሾችም ተገቢ ምላሽ አልሰጡም ሲሉ ያሳስባሉ። ከ150 በላይ የሚሆኑ የዓለም መሪዎች በያዝነው ወር ኒውዮርክ ከተማ በሚካሄደው የተባበሩት መንግስታት ድርጅት የዘላቂ ልማት ጉባኤ ይሳተፋሉ። በውይይታቸው ወቅት ለቀጣዮቹ 5 ዓመታት የልማት መመሪያ ያወጣሉ። የዘላቂ ልማት አጀንዳን ለማሳካት በአስቸኳይ ለውጥ ያስፈልጋል ሲሉ በብሪታንያ የህፃናትን አድኑ ዋና ስራ አስኪያጅ ዋትኪንስ አስገንዝበዋል።
Transferring more monetary resources to children who are living in poverty has to be
በድህነት ውስጥ ለሚኖሩ ህፃናት የሚሆን የገንዘብ ምንጭ ማቅረብ የመፍትሄው አካል መሆን አለበት። ገንዘብ ማቅረብ ብቻ ግን በቂ አይደለም። እነዚህ ልጆች መሰረታዊ የሆኑ ሰውነትን ሊገነቡ የሚችሉ አቅርቦቶች ያስፈልጓቸዋል። መሰረታዊ የሆነ የጤና ጥበቃ አገልግሎት ማግኘት አለባቸው። ከድህነት ለመውጣት የሚያስችላቸው የትምህርት ዕድል እንዲያገኙ ያስፈልጋል።
ዋትኪንስ አክለውም
A child born into poverty faces greater risks of illiteracy, greater risks of mortality.
በድህነት ውስጥ የሚወለድ ህፃን የመማር ዕድል ላያገኝ ይችላል። ለአምስት ዓመት ዕድሜ ሳይደርሱ የመሞት ዕድላቸው ከፍተኛ ነው። እነዚህ ህፃናት እነሱ ሲያድጉም የሚገፉት የድህነት ህይወት ሊሆን ይችላል። ይህም ማለት እነሱም የድህነት ትውልድ አሸጋጋሪ ሊሆኑ ይችላሉ።
ድህነትን የመቀነስ ግቦች የማይሳኩ ከሆነ ዓለም በትምህርት፣ በጤና ጥበቃና በጾታ እኩልነት እንዲገኝ የሚፈልገው ዘላቂ ልማት ግብ ስኬት ሊያገኝ አይችልም ይላል አዲሱ ዘገባ። አፍሪካውያን ልጆች በአስከፊ መልኩ ወደ ኋላ እየቀሩ ስለመሆናቸው የሚገልጸው ዘገባ እዚህ ላይ አብቅቷል። ሳምንት በሌላ ርዕስ እንገናኝ። በደህና ቆዩን።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን አንድ ሰዓት ፕሮግራም እዚህ ላይ ያበቃ። ነገ እንመለሳለን። ትግርኛ ይቀጥላል።